ፈቶ ተገኛ ነጋት ቡላ አመሰገንታ ፋን አማራቱ ትፉባ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሰኔ 9 2013 ዓ ም ዝግጅታችን ጀመረ። በተባበሩት መንግስታት ድርጅት የእንግሊዝ አምባሳደር ባርባራ ውድዋርድ እና በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አዝቀ ስላሴ በተባበሩት መንግስታት የጸጥታው ምክር ቤት ዝግ ስብሰባ በኋላ ትግራይ ክልልን በተመለከተ የሰጡትን መግለጫ በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስተልኝ እንደምናመሻችሁ፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ በትግራይ የሚገኙት የኤርትራ ወታደሮች በእርግጠኝነት በቅርቡ ይወጣሉ ሲሉ ተናገሩ። የኢትዮጵያ ቋሚ መልእክተኛ ይህን የተናገሩት ትናንት ማክሰኞ አንድ ከፍተኛ የመንግስታቱ ድርጅት ባለስልጣን ለጸጥታ ጥበቃ ምክር ቤት ኤርትራውያን ወታደሮች ረሃብን በጦርነት መሳሪያነት እየተጠቀሙበት ነው በማለት ካሳሰቡ በኋላ ነው። ተሰናባቹ የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ኃላፊ ማርክ ሎኮክ ለጸጥታ ምክር ቤቱ በዝግ ባደረጉት ገለጻ ትግራዩ ሁከት ካልተገታና የኤርትራ ወታደሮችም ካልወጡ በስተቀር እንደ አውሮፓውያን አቆጣጠር የ1984ቱን የመሰለ ከባድ ረሃብ ቢደገም ማንም ሊገረም አይገባም ብለዋል። አስገድዶ የመድፈር አድራጎት ሴቶችና ልጃገረዶችን ለማሸበርና ለማጥቃት በተቀናበረ መንገድ ስራ ላይ እየዋለ ነው ያሉት ሎኮክ ኤርትራውያኑ ወታደሮች ረሃብን በጦርነት መሳሪያነት ይጠቀሙበታል፣ ተፈናቃዮች እየታፈሱ ይደበደባሉ፣ ይዋከባሉ ማለታቸውን በስብሰባው ላይ የተገኙ ዲፕሎማትን ጠቅሶ ሮይተርስ ዘግቧል። ኒውዮርክ የመንግስታቱ ድርጅት የኤርትራ ሚሽን ለመንግስታቱ ድርጅት ባለስልጣኑ አስተያየት ምላሽ እንዲሰጥ ለቀረበለት ጥያቄ ለጊዜው መልስ አልሰጠም። ይሁን እንጂ ኤርትራ ባለፈው ሚያዝያ ወር ወታደሮቿን ማስወጣት ልትጀምር መስማማቷን አስታውቃ እንደነበረ ዜናው አስታውሷል። የኤርትራ ወታደሮች ወሲባዊ ጥቃትና ህዝብ የማስራብ ተግባር እየፈጸሙ ነው የሚሉትን ወንጀላዎች ግን በመንግስታቱ ድርጅት የኤርትራ አምባሳደር ሶፊያ ተስፋ ማርያም እንዳስተባበሉም ሮይተርስ ጨምሮ አስታውሷል። በትናንቱ የጸጥታ ምክር ቤቱ ስብሰባ ላይ የተገኙት በኒውዮርክ የመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ የኤርትራ ወታደሮች መውጣት ጉዳይ አንዳንዱ ቴክኒካዊና ያፈጻጸም ጉዳይ ከተስተካከለ በኋላ በእርግጠኝነት በቅርቡ ይወጣሉ ብለን እንጠብቃለን ሲሉ ለጋዜጠኞች ተናግረዋል። የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ዋና ኃላፊው ማርክ ሎኮክ ለጸጥታ ምክር ቤቱ ገለጻውን ያደረጉት ትግራይ ውስጥ ከ350,000 የሚበልጡ ሰዎች በረሃብ ላይ ናቸው የሚል ግምገማ በድርጅቱ መስሪያ ቤቶችና በእርዳታ ድርጅቶች በኩል ከተሰጠ በኋላ ነው። በአስር ዓመታት ውስጥ ያልታየ የከፋ የምግብ እጥረት ቀውስ ብለውታል። የኢትዮጵያ መንግስት ያለው የምግብ አቅርቦት እየከበደ አይደለም፣ እርዳታም እየተሰጠ ነው በማለት ግምገማውን አስተባብሎታል። የአረብ ሊግ የውጭ ጉዳይ ሚኒስትሮች ታላቁን የህዳሴ ግድብ በተመለከተ ካታር ዶሃ ላይ ያሳለፉት ውሳኔ ኢትዮጵያ እንደማትቀበለው የውጭ ጉዳይ ሚኒስቴር አስታወቀ። የ17ቱ የአረብ ሊግ አባል ሀገሮች የውጭ ጉዳይ ሚኒስትሮች ያሳለፉት ውሳኔ ለአንድ ወገን ያደላ መሆኑን ሚኒስቴሩ ባወጣው መግለጫ ተናግሯል። የሊጉ አባል ሀገሮች በዶሃው ስብሰባቸው የታላቁን የህዳሴ ግድብ ጉዳይ ለመፍታት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጣልቃ እንዲገባ ጠይቀዋል። ይህንኑ ተከትሎ የአረብ ሊግ በግድቡ ላይ የተሳሳተ አቋም መያዙ የመጀመሪያው አይደለም ያለው መግለጫው የህዳሴውን ግድብ ዓለም አቀፋዊና የፖለቲካ አንድምታ እንዲኖረው ማድረግ በቀጣናው የአባይን ወንዝ በትብብርና በዘላቂነት ወደ መጠቀም አይመራም ብሏል። ሊጉ ለግብጽና ሱዳን መሰረተ ቢስ የይገባኛል ጥያቄ የጎላ ድጋፍ የተነሳ በግድቡ ዙሪያ ገንቢ ሚና የመጫወት እድሉን አስቀድሞ አባክኖታል ያለው የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫው የአባይን ውሃ አልምቶ መጠቀም ለኢትዮጵያም የህልውና ጉዳይ መሆኑን የአረብ ሊግ ሊገነዘበው ይገባል ብሏል። ግድቡ በተያዘለት ጊዜ ይሞላል ብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንና የሩሲያው ፕሬዚደንት ቭላዲሚር ፑቲን በከፍተኛ ደረጃ ሲጠበቅ የቆየውን ጉባኤያቸውን ስዊዘርላንድ ዋና ከተማ ጄኔቫ ላይ ጀምረዋል። ስዊስ ጉባኤውን እንድታስተናግድ የተመረጠችው ከፖለቲካዊ ወገንተኝነት የራቀ ታሪክ ስላላት ሲሆን ሁለቱ መሪዎች እንደተገናኙ ጋዜጠኞች ፊት በነበራቸው አጭር ቆይታ በዩናይትድ ስቴትስ እና ሩሲያ ጋዜጠኞች ግፊያና ትርምስ መሃል በአጭሩ ምስጋና ተለዋውጠዋል። ሁለቱም ወገኖች በንግግራቸው የትብብር ተስፋ እንደሚኖር ሲያሰምሩበት ቆይተዋል። ሆኖም ውጥረት የተመላበት የሁለቱ ሀገሮች ግንኙነት ይሻሻላል የሚል ጉጉት ላለመቀስቀስ ጥረት አድርገዋል። ይልቁንም የሁለቱ መሪዎች ንግግር ይበልጡን ያሉ ቅሬታዎችን የሚያሰሙበት ከመሆን ባለፈ ትልቅ ስምምነት ይወጣዋል ተብሎ አይጠበቅም። የሩሲያው ፕሬዚደንት ጄኔቫ እንደደረሱ ወዲያውኑ ወደ ጉባኤው ስፍራ የተጓዙ ሲሆን ፕሬዚደንት ባይደን ደግሞ ጉባኤው ቦታ የደረሱት ከፑቲን በኋላ ነው። ይህም እንደ አውሮፓውያን አቆጣጠር በ2018 ዓ.ም የሩሲያው ፕሬዚደንት ሄልሲንኪ ላይ ቀድመዋቸው የተገኙትን የጊዜው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ከግማሽ ሰዓት በላይ ያስጠበቁበት ሁኔታ እንዳይደገም ዋይት ሀውስ የቀየሰው መላ እንደሆነ ተገልጿል። በኮቪድ-19 ዜና ዩናይትድ ስቴትስ ውስጥ የተካሄደ አዲስ ጥናት እንዳሳየው በኮቪድ-19 ታመው የነበሩ ሰዎች ያገገሙ ከብዙ ጊዜ በኋላ ከመቶ ውስጥ 25ቱ በፊት ያልነበረባቸው አዲስ የጤና ችግር አጋጥሟቸው ተገኝቷል። ፌር ሄልት የተባለው አትራፊ ያልሆነ ድርጅት እንደ አውሮፓውያን አቆጣጠር ካለፈው 2020 ዓ.ም የካቲት ወር ከዘንድሮ የካቲት ወር 2 ሚሊዮን የሚሆኑ ሰዎችን የጤና ዋስትና ክፍያ ሰነዶች ገምግመዋል። በዚያም መሰረት በብዛት ህሙማኑ ላይ የደም ግፊት፣ ድካም፣ የትንፋሽ ማጠር፣ ኮሌስትሮል እና የሰውነት ህመም ስሜት የመሳሰሉ አዳዲስ የጤና ችግሮች እንዳጋጠሟቸው ለማወቅ ችለዋል ተብሏል። በዚህ እንዳለ የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት ባወጣው መግለጫ ሲጀምር ህንድ ላይ የተከሰተው ዴልታ በሚል ቅጽል ስም የሚጠራው የኮሮና ቫይረስ ዝርያ እያሳሰበን ነው ሲል አስታወቀ። በመጨረሻም ደቡብ አፍሪካ የኮቪድ-19 ስርጭትን ለመከላከል በአልኮል ሽያጭና ህዝብ በሚሰበሰብባቸው ስፍራዎች ላይ ጥብቅ የሆነ የእንቅስቃሴ ገደብ አውጥታለች። ኤደን ገረመው የሮይተርስን ዘገባ እንደሚከተለው ታቀርበዋለች።
ፕሬዚዳንት ሲሪል ራማፎሳ ማክሰኞ ዕለት ማምሻውን በቅርቡ የተከሰተው የኮቪድ-19 ስርጭት ማገርሸቱ የሀገሪቱን የጤና ስርዓት ያሰጋል ሲሉ አስታወቁ። ፕሬዚዳንቱ በንግግራቸው ላይ ዋናውና ትኩረታችንን የምናደርገው ሁሉንም ሰው ሊያስተናግድ የሚችል በቂ አልጋ፣ በቂ የጤና ባለሙያ፣ የመተንፈሻ አጋዥ መሳሪያዎችና ኦክስጅን በሆስፒታሎች ውስጥ መኖሩን ማረጋገጥ ነው ያሉ ሲሆን ሰፊ የሆነው የበሽታው ስርጭት የሚያመላክተውም በሰዎች እንቅስቃሴ ላይ ገደብ ማበጀት እንዳለብን ነው ብለዋል። ራማፎሳ በተጨማሪም ጃንሰን ኤን ጃንሰን በዚህ ወር ማብቂያ ላይ ከዚህ ቀደም በፋብሪካው በተከሰተው ብክለት ምክንያት ያስወገዳቸውን 2 ሚሊዮን ክትባቶችን የሚተካ ክትባት እንደሚልክ እንጠብቃለን ያሉ ሲሆን በተጨማሪም 3.1 ሚሊዮን የፋይዘር ክትባቶችን በወሩ መጨረሻ እንቀበላለን ብለዋል። ደቡብ አፍሪካ የሰዓት እላፊ ገደብን ከምሽቱ 4 ሰዓት እስከ ሌሊቱ 10 ሰዓት ድረስ በማድረግ በአንድ ሰዓት እንዲራዘም የወሰነች ሲሆን ቤት ውስጥ የሚከናወኑ መሰባሰቦችም በ50 ሰው ብቻ እንዲወሰኑ አድርጋለች። በተጨማሪም በውጪ የሚካሄዱ መርሃ ግብሮች በ100 ሰው ብቻ እንዲገደብም ተወስኗል። የአልኮል መጠጦች ችርቻሮ ሽያጭን በተመለከተም ከጠዋቱ 4 ሰዓት እስከ ምሽቱ 12 ሰዓት ከሰኞ እስከ ሐሙስ ብቻ እንዲሸጡ ነው የሚፈቀደው። በሮይተርስ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሰኔ 9 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በትግራይ ክልል የተኩስ ማቆም ስምምነት እንዲደረግና የሰብአዊ ረድኤት በሁሉም አካባቢዎች በአስቸኳይ እንዲደርስ ለማድረግ የጸጥታው ምክር ቤት አባላት በሙሉ በአንድ ድምጻቸውን ማሰማት እንደሚገባቸው የተባበሩት መንግስታት የጸጥታው ምክር ቤት ዝግ ስብሰባ በኋላ መግለጫ የሰጡት የመንግስታቱ ድርጅት የእንግሊዝ አምባሳደር ባርባራ ውድዋርድ ተናገሩ። የኤርትራ ወታደሮች ያለምንም መዘግየት በአስቸኳይ ሊወጡ እንደሚገባም ገለጹ። በመንግስታቱ ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ በበኩላቸው በስልክ ብቻ በሚጠናቀሩና በሚሰበሰቡ ያልተጣሩ መረጃዎች በትግራይ ክልል ረሃብ እንዳለ አድርጎ ማቅረብ ተቀባይነት የለውም ብለዋል። የኤርትራ ወታደሮችን በተመለከተም አንዳንድ ቴክኒካዊ ጉዳዮች እንዳሉ ገልጸው በእርግጠኝነት በቅርቡ ለቀው ይወጣሉ ብለን እንጠብቃለን ብለዋል። ይህ ዘገባ እንደሚከተለው ተጠናቅሯል። የጸጥታው ምክር ቤት ካካሄደው ስብሰባ በኋላ የትግራይን ወቅታዊ ሁኔታ በተመለከተ የተካሄደው ውይይት መጠናቀቁን ገልጸው ለጋዜጠኞች መግለጫ የሰጡት አምባሳደር ባርባራ ውድዋርድ የምክር ቤቱ አባላት ለችግሩ ማብቃት በአንድ ላይ ድምጽ እንዲያሰሙ ጠይቀዋል።
We called today for council members to come together and to urge
በአስቸኳይ የተኩስ አቁም ስምምነት እንዲደረግና የሰብአዊ ረድኤት በሁሉም አካባቢ እንዲረጋገጥ የምክር ቤቱ አባላት በሙሉ በአንድ ላይ ድምጻቸውን እንዲያሰሙ ጥሪ አድርገናል። የተኩስ አቁም ስምምነት የማይደረግ ከሆነ ረሃቡ ሰው ሰራሽ ይሆናል።
It's not a drought or locusts.
ለረሃቡ መንስኤ ድርቅ ወይም የበረሃ አንበጣ እንዳልሆነ የተናገሩት አምባሳደር ባርባራ የተኩስ አቁም ስምምነት የማይደረግ ከሆነ ረሃቡ ወደ ሰው ሰራሽ ረሃብ እንደሚቀየር ጠቁመዋል። በስልጣን ላይ የሚገኙ ሰዎች የሚወስዷቸው እርምጃዎች ግን የሰዎችን ስቃይ የማቆም ኃይል ይኖራቸዋል ብለዋል። የተባበሩት መንግስታት የሰብአዊ እርዳታ ኃላፊ ማርክ ሎኮክ እና የዓለም የምግብ ፕሮግራም ዳይሬክተር ዴቪድ ቤዝሊን ትግራይን በተመለከተ ለሰጧቸው ማብራሪያዎች አመስግነው እንግሊዝ ባላት መረጃ ላይም ትተማመናለች ብለዋል።
It's clear that food, agricultural tools and livestock are being destroyed.
ምግብ፣ የእርሻ መሳሪያዎችና ከብቶች እየወደሙ እንደሚገኙ ግልጽ ነው። እናም በዚህ ምክንያት በሶማሊያ ከተከሳ በኋላ ባልታየ መልኩ 350,000 የተሃብ ጋር ፊት ለፊት ተጋፍጠዋል እና ሌሎች በብዙ ሚሊዮኖች የተቆጠሩ ሰዎች ደግሞ የምግብ ዋስትና ፈላጊ ሆነዋል። አምባሳደር ባርባራ ዩናይትድ ኪንግደም ዛሬ ተጨማሪ 16.7 ሚሊዮን ፓውንድ እርዳታ ለመልቀቅ ይፋ ማድረጓን ገልጸው ይህም ግጭቱ ከተጀመረበት ካለፉት 8 ወራት ጀምሮ የተለገሰው እርዳታ 47.7 ሚሊዮን ፓውንድ እንደሚደርስ ተናግረዋል። በሌላ በኩል መግለጫ የሰጡት የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ በበኩላቸው በስልክ ብቻ በሚጠናቀሩና በሚሰበሰቡ ያልተጣሩ መረጃዎች በትግራይ ክልል ረሃብ እንዳለ አድርጎ ማቅረብ ተቀባይነት የለውም ብለዋል።
We discussed about humanitarian access and also the report that was presented by OCHA regarding
ኢትዮጵያ ውስጥ የብረት ረሃብ የመኖሩን ነገር አስመልክቶ ስለ ሰብአዊ አቅርቦት መድረስ እንዲሁም በመንግስታቱ ድርጅት የሰብአዊ ጉዳዮች ቢሮ በወጣው ሪፖርት ላይ ተወያይተናል። ከነርሱ ግምገማ ጋር ፈጽሞ አንስማማም። ምክንያቱም መረጃ ሲያሰባስቡ የተጠቀሙት ትክክለኛ ያልሆነ ዘዴ ነው። የኢትዮጵያ መንግስት ከዚያ ጋር አልተስማማም። የተሰራው ግልጽ በሆነና ሁሉንም ወገን ባካተተ መንገድ አይደለም። መረጃ ለማሰባሰብ ስራ ላይ ያዋሉት አካሄድ ሙሉ በሙሉ የተሳሳተ ነው። ገጠር ውስጥ ያሉ ጥቂት ሞባይል ስልኮችን ነው መረጃ ለመሰብሰብ የተጠቀሙት። በእነዚህ ነጥቦች ላይ ልዩነት ነበር። እንደዚያም ሆኖ ታዲያ ሰብአዊ ችግሮችን በተለይ ቸነፈርና የብረት ረሃብን በኢትዮጵያ መንግስት ላይ ያልተገባ ጫና ለማሳደር ይጠቀሙባቸዋል። ይህ ደግሞ ሙሉ በሙሉ ተቀባይነት የለውም።
እኛ ኢትዮጵያውያን እንደ ረሃብና ችጋር የምንፈራው ምንም ነገር የለም። ከዚህ በፊት በሀገራችን ያጋጠመው ረሃብ ሁሌም በአይምሯችን ውስጥ ነው ያሉት አምባሳደር ታዬ። ስለዚህ የረሃብን ጉዳይ በቀላሉ የምንመለከተው አይደለም ብለዋል። በአሁኑ ሰዓትም 70% የሚሆነውን እርዳታ መንግስት እየሸፈነ በአግባቡ እየቀረበ ነው ብለዋል። ነገር ግን
The issue of hunger and famine should not be at all politicized. So when someone label us that we are using starvation
የረሃብና የቸነፈር ጉዳይ በምንም ሁኔታ ለፖለቲካ ጉዳይ ሊውል አይገባውም። ስለዚህ እኛ ረሃብን የጦርነት ማካሄጃ መሳሪያ አድርገን እንደተጠቀመን አስመስሎ አንዱ ተነስተው ሲያወራ በጣም ያሳምመናል። የረሃብን የከፋቱ ውስጥ ያመጣብናል። ምክር ቤቱ ውስጥ እንዳልኩት አድርገነው ከሆነ ትከሻችን ላይ የሚያርፈው ታላቅ ፈተና ነው። ጥፋተኛ እንሆናለን። እኛ በእንዲህ አይነት ሁኔታ ውስጥ ለብዙ አመታት ኖረናል። ኢትዮጵያን በዚህ ሁኔታ መሳል ጨርሶ ተቀባይነት የለውም። አጥብቀን የምንተበቃቸውን ብሔራዊ እሴቶቻችንንም ያቆሽሻል። እኛ በልባችንና በመንፈሳችን እንዲህ አይነት ጭካኔ ጨርሶ የለም። ለምክር ቤቱ ያስረዳነውም ይህንኑ ነው።
አያይዘውም በትግራይና በሌሎች አካባቢዎች ያለው ሁኔታ እንዲረጋጋና ሰላማዊ ሁኔታው እንዲመለስ በቻልነው ሁሉ ጠንክረን እየሰራን ነው ብለዋል። የኢትዮጵያ መንግስት እንዲህ ወዳለ ሁኔታ ውስጥ የገባውም የመከላከያ ሰራዊቱ ላይ የህወሓት ታጣቂዎች ያደረሱት ጥቃትን ለመመከት ተገዶ መሆኑን ገልጸው እንዲህ ያለውን መከላከል ደግሞ የትኛውም ሉዓላዊ የዓለም መንግስት የሚፈጽም ነው ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የእንግሊዝ አምባሳደር ባርባራ ኡድዋርት የኤርትራ ታደሮች በአስቸኳይ እንዲወጡ ጠይቀዋል።
We were told in March that Eritrean forces would be withdrawing. It's now June. There can be no further delay.
የኤርትራ ኃይሎች አካባቢውን ለቀው እንደሚወጡ የተነገረን በመጋቢት ወር ነበር። ነገር ግን አሁን ሰኔ ነው። ከዚህ በኋላ ተጨማሪ መዘግየት ሊኖር አይገባም ነው ያሉት። አምባሳደር ታዬ የኤርትራ ወታደሮችን በተመለከተ ሲናገሩ
regarding the Eritrean there is a commitment from my government and the Eritreans have made it clear as well that it is a matter of
ኤርትራን አስመልክቶ በኔ መንግስት በኩል ቁርጠኛነቱ አለ። ኤርትራውያኑም ቢሆኑ አሁን ያለው አንዳንድ የቴክኒክና የአካሄድ ሁኔታዎችን ማጥራት መሆኑን ግልጽ አድርገዋል። በቅርቡ ይወጣሉ ብለን እየጠበቀነን።
አምባሳደር ባርባራ አርሶ አደሮች በግጭቱ ምክንያት የመጪውን አመት ሰብላቸውን እንዳልተከሉ ገልጸው ምን ያህል አስቸጋሪ ሁኔታ ከፊት ለፊታቸው እንደተጋረጠ አስረድተዋል። መፍትሄውም የተኩስ አቁም ማድረግ፣ የሰብአዊ ረዴት በአግባቡ እንዲደርስና ፖለቲካዊ ውይይት እንዲካሄድ ማድረግ መሆኑን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። በመጨረሻው ላይ ያዳመጣችሁት ስህተት የተፈጠረው አሁን በቀጥታ ከዋሽንግተን ዲሲ ከሚገኘው ስቱዲዮአችን እያስተላለፍን ነበር። ቀደም ሲል ከመኖሪያ ቤታችን የነበረውን ትተን ወደ ስቱዲዮ
ተመልሰናል። ወደ ተከታዩ ዘገባችን እናልፋለን። የአረብ ሊግ የውጭ ጉዳይ ሚኒስትሮች በአባይ ወንዝ ግድብ ምክንያት በኢትዮጵያ ግብጽና ሱዳን መካከል የተፈጠረውን አለመግባባት ለመፍታት ማክሰኞ ዕለት ኳታር ላይ ተሰብስበው ነበር። የግብጽ የውጭ ጉዳይ ሚኒስቴርም ኢትዮጵያ በመጪው ወር የህዳሴ ግድቡን ለመሙላት ባላት እቅድ ዙሪያ የተፈጠረውን አለመግባባት በዲፕሎማሲያዊ መንገድ መፍታት እንደምትፈልግና ወታደራዊ መፍትሄ እንደማትሻ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ግድቡ የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጸማል ሲሉ ተናግረዋል። ኤድዋርድ ይራኒያ ከካይሮ ያጠናቀረው ዘገባ ነው። ስመኝሽ የቆየ ታቀርበዋለች።
የአረብ ሊግ የውጭ ጉዳይ ሚኒስትሮች ዱሃ ላይ ስብሰባቸውን አካሂደው ሲጨርሱ የሊጉ መሪ የሆኑት አህመድ አቡል ጋይ እና የካታር የውጭ ጉዳይ ሚኒስትር መሐመድ ቢን አብደልራህማን ቢን ጃሴም አልታኒ ለጋዜጠኞች መግለጫ የሰጡ ሲሆን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በውሃ ዙሪያ የተፈጠረውን ችግር እንዲፈታ ጥሪ አቅርበዋል። ሊጉ የውሃ አጠቃቀም ስምምነት ላይ ሳይደረስ ኢትዮጵያ በሚቀጥለው ወር ግድቡን መሙላት ስትጀምር ሊፈጠር የሚችለውን ግጭት ለማስቀረት ጥረት እያደረገ መሆኑንም ተናግረዋል። የአፍሪካ ህብረት እስካሁን ለማስማማት ያደረገው ጥረት ፍሬ አላፈራም። ግብጽና ሱዳንም ኢትዮጵያ ውሃ ምሌቱን የምትቀጥል ከሆነ ብሔራዊ ደህንነታቸው አደጋ ላይ እንደሚወድቅ ተናግረዋል። የግብጽ የውጭ ጉዳይ ሚኒስትር ሳሜህ ሾክሪ ሰኞ ዕለት ለአረብ ሚዲያ ሲናገሩ ግብጽ ወደ ሌላ መፍትሄ ከመሄዷ በፊት ማንኛውንም ዲፕሎማሲያዊ መፍትሄ ለማምጣት ጥረት እያደረገች ነው ብለዋል። ግብጽ አሁን ባለው የድርድር መዋቅር መሰረት መፍትሄ ለማምጣት እየጣረች ነው። ነገር ግን ያ ሊሳካ ካልቻለና በግብጻውያንና በሱዳናውያን ህይወት ላይ ያነጣጠረ አደጋ ካለ ሁለቱም ሀገሮች የራሳቸውን ህዝቦች የመጠበቅ ኃላፊነት አለባቸው ብለዋል የግብጹ የውጭ ጉዳይ ሚኒስትር። የሱዳን የመስኖ ሚኒስትር ያስር አባስ በተመሳሳይ ሰኞ ዕለት በሰጡት ጋዜጣዊ መግለጫ ኢትዮጵያ ከግብጽና ከሱዳን ጋር አሳሪ ስምምነት ማድረግ ከቻለች የግድቡን ሙሌት እንደሚደግፉት ተናግረዋል።
ኒስበተን ለዲቅ አዘመን አሱዳን ቢግበል በልኢትፋቅ አልመርሐሊ ወፍቀ ሽሩጥ አልአቲያ
አባስ አክለው በተወሰነ ጊዜ ውስጥ ድርድሮችን ለማካሄድና ሌሎች እስካሁን የተስማማንባቸውን ጉዳዮች ኢትዮጵያ ተቀብላ የምትፈርም ከሆነ ሱዳን በሂደት የሚደረጉ ስምምነቶችን ለመቀበል ዝግጁ ናት ሲሉ ተናግረዋል። ኢትዮጵያ በተያዘው እቅድ መሰረት ሐምሌ ላይ ግድቡን መሙላት እንደምትቀጥል በተደጋጋሚ የሚናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከዚህ ቀደም ፓርላማ ቀርበው ሲናገሩ ሀገራቸው ግድቡን በጎረቤቶቿ ላይ ግፊት ለማድረግ እየተጠቀመችበት እንዳልሆነ ተናግረዋል።
የህዳሴ ግድብ አንድ የኢትዮጵያን ክብርና ጥቅም በሚያስከብር፣ ሁለት ምኞትና ፕሮፓጋንዳን ለይቶ በሳይንሳዊ መንገድ በእውቀት የሚሰራ ፕሮጀክት ማኔጅመንት፣ ሶስት የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጸማል። የኢትዮጵያ ህዝብ የግብጽ ህዝብን የመጉዳት ፍላጎት የለውም። መጠቀም ብቻ ነው የሚፈልገው። የኢትዮጵያ መንግስት የግብጽም ይሁን የሱዳን ፍላጎት የመጉዳት አንድም ህልም የለው።
ጠቅላይ ሚኒስትር አብይ ግድቡ ለኢትዮጵያ የነጻነት ምልክት መሆኑን በመግለጽ ከጀርባ የተደበቀና ጎረቤቶቻችንን የሚጎዳ ምንም አይነት የቅኝ አገዛዝ አጀንዳ የለንም ብለዋል።
የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንን ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብጽንም ይጠቅማል እናምናለን። ለምሳሌ ዘንድሮ በጣም ከፍተኛ ዝናብ አግኝተናል። እኛ ስለማናቆይ ሱዳን ስለማታቆይ የሄደው ሄዶ ባክኗል ውሃው። ግን የዘንድሮን ውሃ ከአምና የተረፈውን ብቻ እንኳን አቆይተን ቢሆን ውሃ ሲያጥር ለመልቀቅ እድል ይሰጣል፣ ለእነሱም ያግዛል ማለት ነው። ልክ ግቤ ሶስት ላይ እንዳጋጠመው ግቤ ሶስት ጥፋት ያስከትላል ተብሎ አሁን ብዙዎች ከጎርፍ አደጋ ታድጎና ይላሉ።
ጠቅላይ ሚኒስትር አብይ በዚሁ በፓርላማ ንግግራቸው አክለው ኢትዮጵያ በነጻነቷ የምትኮራ ሀገር መሆኗንና በዛ መሰረት እንደምትቀጥልም ተናግረው ነበር። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። አሁን በቀጥታ የምናልፈው መጪው ምርጫ የተመለከቱ ዘገባዎች ላይ ነው።
የፊታችን ሰኞ ለሚካሄደው የኢትዮጵያ ሀገራዊ ምርጫ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች የምረጡኝ ዘመቻ በዛሬው ዕለት የተጠናቀቀ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ የኮሚኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ ቀሪዎቹ 4 ቀናት የምርጫ ቅስቀሳዎች የማይካሄዱባቸው ማህበረሰቡ ስለ ድምጽ አሰጣጥ ብቻ መረጃ የሚያገኝበትና ማንን መምረጥ እንዳለበት ለማሰብ የጽሞና ወይም የጸጥታ ጊዜ የሚያገኙበት መሆኑን ለአሜሪካ ድምጽ ተናግረዋል። የፖለቲካ ፓርቲዎችና ደጋፊዎቻቸው በተለይ ትላንትናና ዛሬ የመጨረሻ ቅስቀሳቸውን በተለያዩ የሀገሪቱ ክፍሎች ያካሄዱ ሲሆን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ዶክተር ራሄል ባፌ የምርጫ ሂደት ለዚህ ደረጃ መብቃቱን ገልጸው ተስፋና ስጋቱ ግን ከምርጫው በኋላም የሚቀጥል በመሆኑ ቀሪ ስራዎች መኖራቸውን ተናግረዋል። ዝርዝሩን አዲስ አበባ የሚገኘው ዘጋቢያችን ደረጀ ደስታ ያቀርበዋል።
የኢትዮጵያ ምርጫ ቦርድ ዛሬ ያወጣው መግለጫ የፖለቲካ ፓርቲዎች ምርጫው 4 ቀን ሲቀረው ማንኛውም አይነት የምርጫ ቅስቀሳ ማድረግ አይፈቀድላቸውም ይላል። በኢንተርኔት፣ በማህበራዊ ሚዲያ፣ በግንባር፣ ቤት ለቤት፣ በአደባባይ፣ በአዳራሽ ስብሰባ ምንም አይነት ቅስቀሳን ማከናወን በጥብቅ የተከለከለ ነው የሚል ነገር ተካቶበታል። ላለፉት 2 ቀናት በተለይም ዛሬ ከማለዳው 12 ሰዓት አካባቢ ጀምሮ በፖለቲካ ፓርቲ ደጋፊዎች ሲሟሟቅ የነበሩ አንዳንድ የኢትዮጵያ ከተሞች ከነገ ጀምሮ ጭር እንደሚሉ ይጠበቃል። በተለይ ከተመለከትኳቸው አካባቢዎች አንዱ በሆነው የአዲስ አበባው መስቀል አደባባይ አካባቢ የነበረው የደጋፊዎች ሙዚቃና የትራፊክ መጨናነቅ ጠቅላይ ሚኒስትሩን ጨምሮ ሰሞኑን ተከታትለው የተፎካካሪ የፖለቲካ መሪዎች ህዝባዊ ስብሰባ፣ የምርጫ ቅስቀሳና ንግግር በሙሉ ከነገ ጀምሮ ያበቃሉ ወይም የምርጫ ቦርድ እንደሚለው በጥብቅ የተከለከሉ ናቸው። ምክንያቱም የምርጫ ቦርድ የኮሙኒኬሽን ጉዳዮች አማካሪ ሶሊያና ሽመልስ ያስረዳሉ።
ከምርጫ ቦርድ ጊዜ ሰሌዳ አንጻር አሁን ዛሬ የድምጽ ማን የምረጡኝ ቅስቀሳ ማጠናቀቂያ ቀን ነው። እንግዲህ ከዛሬ የምረጡኝ ቅስቀሳ ከተጠናቀቀ በኋላ በሬዲዮ እና በቴሌቪዥን እንዲሁም በተለያዩ ሚዲያዎች አየር ሰዓት የተሰጣቸው ፓርቲዎች እስከዛሬ ድረስ ነው በዛ አየር ሰዓት መሰረት ቅስቀሳቸው ሲያከናውኑ የነበረው። ከሚዲያ ቅስቀሳ ውጪም ደግሞ በአደባባይ፣ በስብሰባ፣ በአዳራሽ፣ በኦንላይን፣ በኢንተርኔት በመሳሰሉት የሚደረጉ ቅስቀሳዎች እንዳለ ያው ዛሬ መጨረሻ ቀናቸው ነው። ዛሬ ይጠናቀቃል ማለት ነው። ዛሬ ከተጠናቀቁ በኋላ የሚቀጥሉት 4 ቀናት የምረጡኝ ቅስቀሳ የማይካሄድባቸው የፓርቲዎች ፕሮግራሞች ፕሮሞት የማይደረጉባቸው የማይተዋወቁባቸው እና ማህበረሰቡ ድምጽ አሰጣጥ እንዴት እንደሆነ እና ስለ ድምጽ መስጫቀመቻ መረጃ የሚያገኝበት ሳይለንስ ፔሪድ ወይም የጸጥታና የጽሞና ጊዜኛ ምንለው ነው። እንግዲህ ስለዚህ በእነዚህ 4 ቀናት ውስጥ ፖለቲካ ፓርቲዎች ቅድም የጠቀስኳቸውን አይነት ማንኛውንም ቅስቀሳዎች አያከናውኑም። ከዛ በኋላ የድምጽ መስጫቀል ሰኞ ይሆናል ማለት ነው። በእኛ በኩል አንደኛው በአጠቃላይ እንቅስቃሴው ላይ ያለው ይሄ ሲሆን፣ በሌላ በኩል እንግዲህ በሚቀጥሉት ጥቂት ቀናት ያው ዛሬን ጨምሮ እስከ ሰኞ ድረስ እኛ የቁሳቁስ እንቅስቃሴ ምርጫ ጣቢያዎች ላይ ማድረስ፣ የምርጫ ኦፕሬሽን የመሳሰሉትን ስራዎቻችንን እንቀጥላለን ማለት ነው። እስካሁን ያለው ሁኔታ ግን በአጠቃላይ የሚመስለው እንግዲህ በአጭሩ ይህንን።
ይህ በምርጫ ህግ ውስጥ የተካተተ የፖለቲካ ድርጅቶች የሚያውቁትና የኖረ ልማድ መሆኑንም ሶሊያና ይገልጻሉ።
በወጣው ህግ ላይ አንደኛው የተጠቀሰው ምንድን ነው? የፖለቲካ ፓርቲዎች እጩዎቻቸውን ካስመዘገቡበት ጊዜ ጀምሮ የድምጽ መስጫው ቀን እስከ 4 ቀን እስኪቀረው ድረስ የምረጡኝ ቅስቀሳ ማካሄድ ይችላሉ። ከድምጽ መስጫ ቀን በፊት ባሉት 4 ቀናት ግን የምረጡኝ ቅስቀሳ ማካሄድ አይቻልም። ይህም ለጸጥታ ጊዜ ይሆናል ብሎ ህጉ ላይ ተቀምጧል። እኛም ጊዜ ሰሌዳ ባወጣንበት ወቅት ያው ለአሁን ለሁለት ሳምንት ተጨማሪ ቀናት ወሰድን እንጂ በጊዜ ሰሌዳው መሰረት ከድምጽ መስጫ ቀን በፊት ያሉት 4 ቀናት ሳይለንስ ፔሪድ ወይም የጸጥታ ጊዜ ናቸው። በዚህኛው ብቻም ሳይሆን ከና በዚህኛው ህግም ሳይሆን ከዚህ በፊት በነበሩት ምርጫዎች እነዚህ ከዚህ በፊት የነበሩት ቀናት የጽሞና ጊዜ ወይም የጸጥታ ጊዜ ይባላሉ። አንዳንድ ጊዜ 7 ቀናት የሆኑባቸው ወቅቶች ነበሩ ከዚህ በፊት በነበሩ ምርጫዎች። ግን በአሁኑ ወቅት ያለው ህግ ቀናትን ነው የሚለው ማለት ነው። ስለዚህ በጊዜ ሰሌዳ ውስጥ ያለ ነው ፖለቲካዎችም ያውቃሉ። የአየር ሰዓት ድልድልና የጋዜጣ አምድ ሬዲዮ ቴሌቪዥን ድልድልም ስንሰራ እስከ ዛሬ እስከ ሰኔ 9 ድረስ ብቻ መጨረሻ እንዲሆን ተደርጎ ነው የተሰራው ማለት ነው። ስለዚህ አዲስ ነገር አይደለም። ስለዚህ ከዚህ በኋላ የሚኖረው አብዛኛው 4 ቀናት እንዲያተኩር የሚፈለገው መራጮች ድምጽ አሰጣጥ ላይ መረጃ እንዲያገኙ፣ ድምጽ መስጫ ወረቀትን እንዴት ምልክት እንደሚያደርጉ፣ የድምጽ መስጫ ወረቀት አይነቶች ምን አይነቶች እንደሆኑ፣ ምርጫ ጣቢያ መሄድ፣ በእለቱ ማድረግ የሚችሉትና የማይችሉት የመሳሰሉት አብዛኛዎቹ ከእለቱ ላይ በድምጽ መስጫ ቀለት የሚደረጉ እንቅስቃሴዎችን ላይ መሰረት ያደረጉ መረጃዎች ማቅረብ ላይ ትኩረት እንዲያደርግ ነው። ፖለቲካ ፓርቲዎችም ያሉ ድምጽ መስጫ ቀን የሚያስፈልጓቸው ሌሎች ቀሪ ዝግጅቶቻቸውን ወኪሎቻቸውን ማዘጋጀት፣ በእለቱ የተንቀሳቀሱ የሚያዩቸውን የአሰጣጥ ሂደቶች የድምጽ አሰጣጥ ሂደቶች መገምገምና ማየት የሚችሉባቸውን ዝግጅት የሚያደርጉባቸው ናቸው ማለት ነው።
ይህ ሁኔታ የመገናኛ ብዙሃንና የፖለቲካ ፓርቲዎችን ብቻ ሳይሆን ሁሉንም ባለድርሻ አካላት የሚያካትት መሆኑንም ሲገልጹ በግልጽ የሚካሄደው የምርጫ ቅስቀሳ የሚቆም ቢሆንም ጠንካራ የሚዲያ አቅም ያላቸው የፖለቲካ ድርጅቶች በመራጩ ሕዝብ ላይ ሊያሳድሩት የሚችሉት ተጽዕኖ ሊኖር ቢችል መቆጣጠር የሚቻልበት መንገድ ምን ሊሆን እንደሚችል የተጠየቁት ሶሊያና እንደሚከተለው መልሰዋል።
የመገናኛ ብዙሃን ሽፋን ብቻ ሳይሆን ሁሉም አካላት በተለይ በፖለቲካ ፓርቲዎችም የመገናኛ ብዙሃንም ሌሎችም በሳይለንስ ፔሪድ በመንለው ወይም በዚህ ጸጥታ ጊዜ የምንለው መደረግ ያለባቸው ነገሮች ነው እየገለጽ ነው። እሱ ምንድነው ለፖለቲካ ፓርቲዎች ቀደም እንዳልኩት ማንኛውም አይነት ዘመቻ የመረጡኝ ዘመቻ ቅስቀሳ፣ ቤት ለቤት መዞር፣ በኢንተርኔት ዘመቻ ማድረግ፣ የአደባባይ ሁነቶችን ማዘጋጀት፣ የአዳራሽ ስብሰባዎችን ማከናወን እና ማንኛውም አይነት የምረጡኝ ምልክት ይሄ ነው የሚሉ ከምርጫ ጋር የተገናኙ ተግባራትን ማድረግ እንደማይችሉ እሱን ለማስተዋወስ ነው። በዛም ሂደትም ደግሞ መገናኛ ብዙሃንም ዘገባ በሚያደርጉበት ወቅት በአንድም ሆነ በሌላ መልኩ የፖለቲካ ፓርቲዎችን ቅስቀሳ፣ የፖለቲካ ሁነቶችና ከፖለቲካ ፓርቲዎች ቅስቀሳ ጋር የተገናኙ ይዘቶችን ሳይሆን ትኩረታቸውን ማድረግ ያለባቸው መራጮች መረጃ ማግኘት የሚገባቸውና ከመራጮች ጋር የተያዙ ነገሮች መሆኑን መግለጽ ነው። ስለዚህ በተቻለ መጠን ሚዲያዎችም ከቅስቀሳ ጋር የተገናኙ ቅስቀሳን የሚመስሉ የፖለቲካ ፓርቲዎችን ፕሮግራሞችን፣ እንቅስቃሴዎችን፣ የፖለቲካ ፓርቲዎችን ዘመቻዎችን ከማስተዋወቅ ጋር የተገናኙ ዘገባዎችን ከመስራት ተቆጥበው በዚህ በጸጥታው ጊዜ በዋናነት የመራጮች መረጃ ማድረስ ላይ፣ የድምጽ መስጫ ቀን ላይ መደረግ የሚገባቸው ዝግጅቶች ላይ እንዲያተኩሩ ነው ዛሬ ያሳወቅ ነው።
በግልጽ የሚካሄደው የምርጫ ቅስቀሳ የሚቆም ቢሆንም ጠንካራ የሚዲያ አቅም ያላቸው የፖለቲካ ድርጅቶች በመራጩ ሕዝብ ላይ ሊያሳድሩት የሚችሉት ተጽዕኖ ሊኖር ቢችል መቆጣጠር የሚቻልበት መንገድ ምን ሊሆን እንደሚችል የተጠየቁት ሶሊያና እንደሚከተለው መልሰዋል።
በዋናነት የመገናኛ ብዙሃን ላይ የሚደረጉ የስነ ምግባር ጥሰቶች ካሉ፣ መደረግ የሌለባቸው ነገሮች ካሉ እኛ እንቆጣጠርም። የሚቆጣጠረው የኢትዮጵያ መገናኛ ብዙሃን ባለስልጣን ወይም የቀድሞ ብሮድካስት ባለስልጣን ነው። ስለዚህ ይህንን ማሳወቃችን እኛ መረጃ ሳይኖራቸው እንዳይቀር የሚለውንና ምናልባትም የጸጥታ ጊዜ የሚባለው ምን ምን ነገሮችን ያካትታል ላያካትት የሚለውን ነገር ግልጽ ለማድረግ ነው። ከዛ ውጭ ያለውን የመገናኛ ብዙሃን ላይ ይህንን ነገር በትክክል ተግብረውታል ወይስ አልተገበሩትም የሚለው አይ ቲንክ በእኛ ኃላፊነት ስር ሳይሆን በብሮድካስት ባለስልጣን ወይም በመገናኛ ብዙሃን ባለስልጣን ኃላፊነት ስር የሚወድቅ ነው። አይ ቲንክ ከኛ በኩል የሚጠበቀው ዋናው ነገር መረጃውን በትክክል ማቅረባችንና ሁልጊዜም ለመለየት አስቸጋሪ ሊሆን ይችላል፣ ጋዜጠኞች ላያውቁ ይችላሉ፣ ኤዲተሮች ላያውቁ ይችላሉ፣ የፓርቲ ቅስቀሳና ከዛ ጋር ተያያዥ የሆኑ ነገሮችን መዘገብ እንደሌለባቸው እና በተለይ ትኩረቱ ማድረግ ያለበት ለመራጮች መረጃ ማድረስና ለድምጽ መስጫ ቀን ጋር የተገናኙ ከቦርዱ የሚወጡ መልእክቶችንም በማስተላለፍ ላይ ትኩረት ያደረጉ እንዲሆኑ ብቻ ነው። ያንን ለማሳወቅ የእውቀት ወይም የመረጃ እጥረት ካለ እሱን ጋፕ መሙላት ነው የምንችለው እንጂ ሬጉሌት የማድረግና የመቆጣጠር የመገናኛ ብዙሀንን ኃላፊነቱ የኛ አይደለም። የፖለቲካ ፓርቲዎችን ግን ቅስቀሳ እንዳደርጉ እናረጋለን። አርገው የሚገኙ ካሉ ደግሞ እሱ ላይ ታስፈላጊውን የሆነ ቁጥጥርና ሌሎች የስነ ምግባር ነገሮችን መውሰድ እንችላለን። ግን በብዙሀን መገናኛ በኩል በእኛ ኃላፊነት ስር አይደለም። በእኛ በኩል መስራት ያለብንን ኃላፊነት ያለብን ስራዎች እየሰራን ነው። አሁን በእኛ ዛሬ የሚቆም አይደለም። ዛሬም ነገም እስከ ድምጽ መስጫው ቀን ዋዜማ ድረስ የተለያየ ቁሳቁስ እንቅስቃሴዎች በቦታው ላይ ማድረስ ያለብንን ነገሮች የማድረስ ስራችንን አጠናክረን እንቀጥላለን። ሰኔ 14 ላይ ምርጫው ለማድረግ እንግዲህ አሁን የቀሩን ያው ቁሳቁስ ስርጭቶችን በመላ ሀገሪቱ ማድረስ ነው። እሱም ከትላንት ወዲያ ጀምረን በየክልሎቹ ቁሳቁሶችን የመላክ ስራችንን ቀጥለናል። እስከ ድምጽ መስጫው ቀን ድረስ ደግሞ ያንን እንልካለን። በሌላ በኩልም መስጠት ያለብን መረጃዎች እየሰጠን የአስፈጻሚዎች ምስት ስልጠናዎች ችንን የምርጫ ጣቢያዎች መፈቶች ስራዎችን እየሰራን እንቀጥላለን ማለት ነው። በዋናነት የድምጽ መስጫ ቀን ጋር የተያዙ ጉዳዮች ከድምጽ መስጫ ቀኑ ከቀሩት ጥቂት ቀናት ቀድሞ ነው አብዛኛዎቹ ተግባራት የሚሰሩት። ያው የድምጽ መስጫ ወረቀትም ሴንሲቲቭ ማቴሪያል ነው፣ ቀድሞ የሚላክ አይደለም። ለቀኑ ሲቃረብ መድረስ ያለበት ነገር ነው። ማይሆን እጅ እንዳይገባ ጥረት ለማድረግ ለሌሎች ሴንሲቲቭ የሚባሉት ማቴሪያልስም ቀድመን እየላክን ነው። ሴንሲቲቭ ማቴሪያሎችንም ስርጭት ጀምረናል። ስለዚህ በእኛ በኩል ትልቁ የሎጂስቲክ ስራ በሚቀጥሉት 4-5 ቀናት ውስጥ የሚከናወነው ነው። ግን ዞሮ ዞሮ ሰኔ 14 ቀን መጫው ለማስፈጸም የመጨረሻውን ሳምንት ያሉንን በጣም ብዙ ኃላፊነቶች እየሰራ እንገኛለን ማለት ነው።
በሌላ በኩል የኢትዮጵያ የፖለቲካ ፓርቲዎች ህብረት የጋራ ምክር ቤት የውጭ ጣልቃ ገብነትን አስመልክቶ የተሰጠ በሚል በዛሬው ዕለት አንድ መግለጫ አዘጋጅቷል። ምክር ቤቱ መንግስት የውጭ ኃይላት የሚያወጧቸው የፖለቲካዊና ዲፕሎማሲያዊ ጉዳዮች እንዲፈቱ ብሔራዊ እርቅና ውይይት እንዲካሄድ ኃላፊነቱን በአግባቡ እንዲወጣ እንጠይቃለን ብሏል። የአሜሪካ ድምጽ ያነጋገራቸው የህብረቱ አስተባባሪ ዶክተር ራሄል ቡፌ የምርጫው ሂደት ለዚህ መቃቱ የተሰማቸውን ስሜት ገልጸው ተስፋና ስጋቱ ግን ከምርጫው በኋላ የሚቀጥል መሆኑን ሲናገሩ
እኛ በጋራ ምክር ቤት እየደገፍን አፕሪሼት ማድረገናል ያለውን ቅስቀሳ በሰላማዊ መንገድ መከናወኑ በራሱ በጣም እፎይታና ሰላም ሰጥቶናል። ደግሞም የጥረታችንም ውጤት ስለሆነ አይ ቲንክ እኛ በጣም የተደሰትንበት ሰዓት ነው። ግን አሁን ዋናው የዛሬውንም ስብሰባ ይፈልግንበት እዚህ ላይ ስለማያበቃ ቀጥሎ ያለው ነገር ስጋትም ተስፋም እድልም ያለው ነው። ስለዚህ በሁሉም ተቻችሎ የመሄድን ነገር እንዲሰርጽ ስለምንፈልግ ያም ደግሞ የኢትዮጵያውያን የሁሉም ጥያቄና ችግር ስለሆነ ሁሉም ኢትዮጵያውያን ስለሚፈልጉት ያንን ወደ ህዝብ ስነ ልቦና ማምጣት፣ ወደ ፓርቲዎች ስነ ልቦና ማምጣት፣ ወደ መንግስትም አካላት ስነ ልቦና ማምጣትና ፍትሃዊና ሰላማዊ የማድረጉን ነገር እውን የማድረግ ስራ ላይ ነው።
ለአሜሪካ ድምጽ ለተጠናከረው ዘገባ ደረጀ ደስታ ነኝ። ጤና ይስጥልኝ።
ደረጀ ደስታን እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ አለን። የአሜሪካ ድምጽ የአማርኛ ዝግጅት ክፍል የፊታችን ሰኞ የሚካሄደውን የኢትዮጵያ ብሔራዊ ምርጫ የመክፈቻ ሰዓታት የሚመለከቱ ዘገባዎችን ከሪፖርተሮቻችን በቀጥታ ያቀርብላችኋል። በመሆኑም የፊታችን ሰኞ ሰኔ 14 2013 ዓ.ም ከጠዋቱ 2 ሰዓት እስከ 3 ሰዓት ይዘንላችሁ የምንቀርበውን የአንድ ሰዓት ልዩ የቀጥታ ስርጭት በ19 ሜትር ባንድ በ15580 በ15630 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት እንድትከታተሉ እንጋብዛለን። በዌብሳይታችንና ማህበራዊ ገጾቻችንም ስርጭቱን በቀጥታ መከታተል ይችላሉ። አዳዲስ መረጃዎች በደረሱን ጊዜ ገጾቻችንን እያደስን ለውጦቹን እንድትከታተሉ ለማስቻል እንሰራለን። የአሜሪካ ድምጽ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩና ሰፋ ያለውን የምርጫ ዘገባ ወደ ያዘው ዝግጅት እናልፋለን። የፊታችን ሰኞ ለሚካሄደው ሀገር አቀፍ ምርጫ እየተወዳደሩ ያሉ ድርድሮችን የአሜሪካ ድምጽና አሃዱ ራዲዮና ቴሌቪዥን በመተባበር ባዘጋጇቸው መድረኮች ላይ አከራክረዋል። ትላንት በአሃዱ ቴሌቪዥን ስቱዲዮ ተገኝተው የተከራከሩት ብልጽግና ፓርቲ፣ ኢትዮጵያውያን ዜጎች ለማህበራዊ ፍትህ ፓርቲ ኢዜማና የነጻነትና እኩልነት ፓርቲ ተወካዮች በክርክሩ የመጀመሪያ ምዕራፍ የየፓርቲዎቻቸውን አመለካከት፣ የዳያስፖራ ፖሊሲ ሀሳቦችና እቅዶችን አቅርበዋል። በተከታዩ ሁለተኛ ምዕራፍ ተከራካሪዎቹ ባቀረቧቸው ሀሳቦች ላይ ተጨማሪ ማብራሪያዎችን ይሰጣሉ፣ እርስ በርሳቸው ይሟገታሉ። ክርክሩን የመሩት ከአሜሪካ ድምጽ ሰለሞን አባተ፣ ከአሃዱ ራዲዮና ቴሌቪዥን ሊዲያ አበበ ናቸው። ወደ ክርክሩ ልምራችሁ።
ተፎካካሪዎቹ ባቀረቧቸው የመንደርደሪያ ሀሳቦች ላይ ማብራሪያ የሚሰጡባቸው ወይም የሚሟገቱባቸው ክፍል ይሆናል። ይሄኛው ለዚህ ምዕራፍ እያንዳንዱ ፓርቲ 6 ደቂቃ ይኖረዋል። በዚህ ክፍለ ጊዜ እያንዳንዱ ተከራካሪ ተሟጋቹን ከሀያ ሰከንድ ላልበለጠ ጊዜ አቋርጦ ጥያቄ መጠየቅ ወይም ተቃውሞን መግለጽ ይችላል። 20 ሰከንድ ላይ ግን አከራካሪዎች ያቆሙታል። ስለዚህ ጥንቃቄ እንዲደረግ በአክብሮት እንጠይቃለን።
አሁን እድሉን እናዞረዋለን። ሰለሞን፣ ቀዳሚውን የምንሰጠው ለብልጽግና ነው፣ በሁለተኛነት ለነጻነትና እኩልነት፣ ሶስተኛ ለኢዜማ ነው።
ለብልጽግና ፓርቲ ተወካይ ለዶክተር መሐመድ እንድሪስ እድሉን እንሰጣለን። ይቀጥሉ ዶክተር መሐመድ።
ስደት ዓለም አቀፋዊ እውነታ መሆኑን የተገነዘበ አሜሪካውያን በአፍሪካ ይኖራሉ፣ አውሮፓውያን በአሜሪካ ይኖራሉ። በዓለም አቀፍ ደረጃ እጅግ በሚሊዮን የሚቆጠሩ ሰዎች ከሀገራቸው ውጭ ይኖራሉ። ስለዚህ የሰዎች ከአንድ ሀገር ወደ ሌላ ሀገር ተንቀሳቅሶ መኖር ዓለም አቀፋዊ እውነታ ነው። ብልጽግና ይህ ስደት በምን መልኩ ይሁን፣ ዜጎች መብትና ጥቅማቸው ተከብሮ እንዴት መኖር አለባቸው፣ እንዴት ሆኖ ስኬታማ የሆነ የዲያስፖራ ማህበረሰብ ይኖረናል፣ ይህ የዲያስፖራ ማህበረሰብ በሀገሩ ጉዳይ ላይ እንዴት አድርጎ ንቁ ተሳታፊና ተጠቃሚ ይሆናል የሚል እንጂ የኢዘማ ጓዳችን እንዳቀረቡት ከሀገር ውጭ መኖር የስደት እና አገራቸውን ሸሽቶ የሚሄድ ማሳያ ብቻ ተደርጎ አይቆጠሩም። አብዛኛው ከዚህ በፊት የነበሩ በተፎካካሪ ፓርቲዎች እንደ ክፍተት የተነሱ አብዛኛው የዲያስፖራ ስራ ከዚህ በፊት በደጋፊና ነቃፊ ተቃርኖ ተወጥሮ የነበረ ደጋፊዎቻችን በሚባሉት ላይ ብቻ ተንጠልጥሎ ወሳኝ በሆኑ ሀገራዊ ጉዳዮች ላይ እንዲፈጠር የሚፈለገው የጋራ መግባባት የዲያስፖራውን የላቀ አገራዊ ተሳትፎ ለማረጋገጥ የሚያስችል ስነ ልቦናዊ መደላደልና የአመለካከት ለውጥ በመፍጠር ላይ ያተኮረ አልነበረም። ከለውጡ በፊት የነበረው አብዛኛው የዲያስፖራ ተሳትፎ አስተሳሰብ የተንሸዋረረና ያልተሟላ ምልከታ የነበረው በተለያዩ የዓለማችን ክፍል የሚገኙ ኢትዮጵያውያንን በእኩል አክብሮና በእኩል እውቅና ሰጥቶ በሀገር ጉዳይ ላይ ለማሳተፍ ዝግጁነቱን የፖሊሲ የሕግ ማዕቀፍ ያልነበረው አብዛኞቹ ለተሳትፎ ንቅናቄ የሚቀረጹ ፕሮጀክቶች ከፖለቲካዊ እይታ የሚመነጩና እንደ ኮንስቲትዌንሲ ግንባታ፣ የዲያስፖራ ንቅናቄ፣ የልማት ሰራዊት ግንባታ እንደዚህ የመሰሉ አካባቢያዊነት ላይ ብቻ እንዲሁም ያተኮረና አገራዊነት የሳሳበት በመሆኑ ሰፊውን የማህበረሰብ ክፍል ነባራዊ ሁኔታና አቅም ያላገናዘበ እንዲሆን አድርጎት ቆይቷል። ብዙሃኑ ዲያስፖራ ወደ ተቃዋሚ ጎራ እየፈረጁና እያራቁ የመቀነስን አቅጣጫ እንዲሁም ከዲያስፖራ ሊገኝ ይችል ከነበረው አገራዊ ጥቅም አኳያ ሲመዘን የከሰርንበት እንጂ በዲያስፖራችን ዘንድ ያለውን የእውቀትና የፋይናንስ አቅም ለድህነት ቅነሳ፣ ለስልጣኔ ማጎልበቻ ብሎም ለአገረ መንግስት ግንባታ በሚገባ ጥቅም ላይ እንድናውል አላስቻለንም።
እሺ፣
ለብልጽግና ማቀርብለት ጥያቄ እሳቸው ከተናገሩት ተነስቼ ነው ማቀርብለት። ምንድነው ብልጽግና ከመጣ በኋላ ዲያስፖራውን አንድ ሲያረገው አልተመለከትንም። ይልቁንም በአውሮፓም በተለያዩ ሀገራት ከፍተኛ ተቃውሞዎች በብልጽግና ላይ ሲደረጉ ነበረ። ብልጽግና ቀድሞ የነበረውን ትሬንድ ነው እንጂ ያስቀጠለው ያንን ለመፍታት ያደረገውን ጥረት አላሳየንም። ሀገራዊ መግባባትም አላመጣም። ይህንን ታዲያ ከምትናገሩት ነገር ጋር አይጋጭም ወይ?
ይህ እንግዲህ በተፎካካሪ ፓርቲዎች የነበርንበትን ዘመንና ያለበትን እውነታ በትክክል አለመረዳት በጣም የወለደው ጥያቄ ነው ብለን እንወስዳለን። የነበርንበት አሰራር እጅግ በጣም ኤምባሲዎቻችን የተዘጉ፣ እጅግ በጣም አነስተኛ ቁጥር ካላቸው ሰዎች ጋር ብቻ የሚሰራ ብቃት የሌለው ተቋም። ለውጡ ከመጣ በኋላ በተለይ በመሪያችን በተካሄዱ ትላልቅ የዲያስፖራ አውትሪች ፕሮግራሞች ላይ ግንቡን እናፍረስ የሚል አንድ ታሪካዊ እውነት ተፈጥሯል። ግንብ ማፍረስ በኢትዮጵያ ታሪክ ላይ ትልቅ ጀግንነትን የሚፈልግ ዜጎች፣ ቅድም ተፎካካሪ ፓርቲዎችም ኢዜማም ሲያቀርብ እንዳለው ዲያስፖራዎች በሀገራቸው ጉዳይ ላይ የመሳተፍ ፍላጎታቸው ሀገራቸውን ከመውደዳቸው የተነሳ ነው የሚለው ጽኑ እምነት አለን። ሀገራቸውን በመውደዳቸው ምክንያት ብቻ ግን መሳተፍ አልቻሉ። ግንብ ተገንብቶ ነበር። የጥላቻ ግንብ፣ የፖለቲካ ግንብ፣ የብሔር ግንብ ተገንብቶ ነበር። ይህንን ግንብ አፍርሶ ሁሉም ዲያስፖራ በመሰለው በፈለገበት ወቅት በፈለገበት ጊዜ በሀገሩ ጉዳይ ላይ እንዲሰራ ትልቅ እድል ተፈጥሯል። ሚስዮኖቻችን ዛሬ ሰርግ የሚደገስባቸው፣ ለቅሶ ሀዘን የምንቀመጥባቸው፣ ልደት የሚከበርባቸው የዲያስፖራው ቤቶች ናቸው። ዛሬ ሚስዮኖች፣ የሚስዮን ዲፕሎማቶች ለቅሶ የሚደርሱ ባላቸው ካፓሲቲ እና ባላቸው ጊዜ ልክ ከዲያስፖራው ጋር ተቀራርበው የሚሰሩ የራሳቸው አጥር ያልገነቡ ናቸው። ከአንድ ዞሮ የፈቀደላቸው
እኛ እየጠየቅን ያለ ነው።
ይህን ጥያቄ በሁለቱም ታሪኮች መካከል ያለውን የሁለት የዘመናት ልዩነትን በደንብ አድርጎ አገናዝበን ለመረዳት የተፈጠረ ክፍተት ነው ብለን
እናስባለን።
ምክንያቱም ዜጋ እንደ ዜጋ 20,000 ኢትዮጵያውያን ከለውጡ በኋላ ሀገራቸው ለመግባት የማይችሉ የነበሩ 20,000 ኢትዮጵያውያን ወደ ሀገራቸው ገብተዋል።
ጥያቄውን አላቀረብኩትም።
ጥያቄው አልተመለሰም ነው ኮምፕሊት።
አይ አላቀረብኩትም።
ሀያ ሰከንዶት አልፏል። ካላቀረብኩት
አይደለም። አልሰጡኝም እኮ ልናገርና ጥያቄውን ልናገርና የእርሱን መልስ ይቀጥላሉ። ሰው የኔ ጥያቄ ምንድን ነው? አጠር አድርጌ ለማውራት ዶክተር አብይ ሲመጡ ሁሉም ዲያስፖራ ደግፏቸው ነበር። አሁን በርካታ ዲያስፖራ እየተቃወማቸው ነው። አሁን ያለውን ኮንቴክስት ነው እየባሰ ነው እንጂ ከዲያስፖራው ጋር ያለው ግንኙነት ሲቀንስ አላየንም። እሱን ነው እንዲመልሱ።
በተጨማሪም በሀገር ቤት የሚከተለው የፖለቲካ ስርዓት ብሔር ተኮር ሆኖ ሳለ ዲፕሎማሲውን ዜጋ ተኮር ማድረግ እርስ በርሱ የሚጋጭ ነው። የብዙ ሀገሮች ዲፕሎማሲ የውጭ ግንኙነት አጠቃላይ ሀገር ቤት ካለው ነባራዊ የፖለቲካ ስርዓት ጋር የተናበበ ነው። የብልጽግና ግን በሀገር ቤት ዘውግ ተኮር ሆኖ በውጭ ግን ዜጋ ተኮር የሚለው ነገር እርስ በርሱ ያልተጣጣመ እንዴት ነው የሚታየው?
አመሰግናለሁ። መሰረታዊ ስህተቱም እዚህ ጋር ነው። ክቡር ጠቅላይ ሚኒስትራችንና የብልጽግና ፓርቲ መሪ በውጭ ድንበር እናፍርስ ብለው ሲነሱ የኔ ፓርቲ ደጋፊ እናፍራ ማለት አይደለም ትርጉማቸው። የብልጽግና ፓርቲ የዲያስፖራ ፖሊሲ ደጋፊ ማብዛት ላይ ያተኮረ አይደለም። ይሄ ስንጸየፈው ደጋፊና ነቃፊ ዳይኮቶሚ በመፍጠር በዜጎቻችን መሀል ሀገር ቤት አልበቃ ያለውን ክፍፍል ወደ ውጭ በመውሰድ ዓለም አቀፋዊ ባህሪ ያለውን የዲያስፖራ ማህበረሰብን በጎራ ከፋፍሎ የሚሄድ የፖለቲካ አስተሳሰብን ለማቋረጥ ነው። ግንብ ማፍረስ ነው እንጂ እኛ የሚጠበቅብን አባል አንመለምልም፣ ደጋፊ አናበዛም። የብልጽግና ፓርቲ ሀገር እንደ መምራቱ እንደ ገዢ ፓርቲ የዲያስፖራ ማህበረሰብ ያለውን የአመለካከት ልዩነት ተቀብሎ በሀገር ጉዳይ ላይ ባለቤት ይሁን ማለት በአንድ ወጥ አስተሳሰብ ተገርቶ የብልጽግና ፓርቲ የኢዜማ ወይ የነዕፓ ድጋፍ ይሆናል ማለት አይደለም። አመለካከቱ ስተቱ ይሄ ቆ ነው። አሁን በዲያስፖራው ማህበረሰብ ላይ እየተፈጠረ ያለው አስተሳሰብ በሀገር ቤት ላይ ያለው ነጸብራቅ ነው። ነጻነት ሲኖር በሀገር ጉዳይ ላይ የፈለጉትን የመናገር ሀሳብ የመግለጽ የፈለጉትን አስተሳሰብ የመደገፍ የፈለጉትን የፖለቲካ አመለካከት የማራመድ በፈለጉት ሀገራዊ ጉዳይ ላይ የመደገፍ ድርጅት የመፍጠር በሲቪክ ሶሳይቲ ህጋችን ሲሻሻል ሲቪክ ሶሳይቲ ፈጥሮ በመደራጀት በሚዲያ ሀሳቦችን በመግለጽ ዛሬ ተፎካካሪ ፓርቲዎች እንደ ድሮ አይደሉም። ድሮ የተፎካካሪ ፓርቲዎች መድረክ ብቻ ሚዲያ ስለታፈነ ወጥተው የሚናገሯት እያንዳንዷ ንግግር ብርቅ ነበረች። ዛሬ ሚዲያው ነፃ ነው። ዲያስፖራ የፈለገውን አስተሳሰብ በፈለገው ሚዲያ በማህበራዊ ሚዲያ የማራመድ መብት አለው። ይህንን እንደ ፖላራይዜሽን የምናስብ ከሆነ መፍጠር የምንፈልገው የፖለቲካ ስርዓት አንድ የሆነ ወጥ የሆነ ምናልባትም የሀሳብ አምባገነንነት የበዛበትና ገዢ ፓርቲን ከመንግስት ያነጠለ ታሪካዊ ስህተት የመስራት አካሄድ ነው ብለን እንወስዳለን። ዜጋ ተኮር ዲፕሎማሲያችን ዜጋ ተኮር ነው ስንል ዜጎቻችን ማንነት የላቸውም ማለት አይደለም። ኢትዮጵያውያን ከሀገራቸው ውጭ ይኖራሉ ማለት ሀገራቸውን ከውስጣቸው ያወጣሉ ማለት አይደለም። እናታቸው፣ አባታቸው፣ ባህላቸው፣ ሃይማኖታቸው፣ ቋንቋቸው፣ ብሔራቸውን አንጠፍጥፈው ጥለው አይደለም ሀገር የሚወጡት። ለዛም ነው አንዳንዴ በኢዜማ በኩል ያለው የትንሽ አፈፈ ወይ ደግሞ
አመሰግናለሁ። በመሰረታዊነት የነጻነትና እኩልነት ፓርቲ እውቅና የሚሰጠው አንድ ትልቅ ነገር አለ። ይኸው ምንድን ነው? ሳይንሱ የሚያመለክተው የተለያዩ ሳይንሳዊ ቲዎሪዎች የሚያመለክቱት ዲያስፖራ ሲባል ቬስትድ ኢንተረስት አለው። ዲያስፖራው ለሀገሩ ኮንሰርን አለው። ከሀገር ኮንሰርን ጋር የሚገናኝ ከሆነ አብዛኛው የእኛ ሀገር ዲያስፖራ በፖለቲካ ምክንያት ሸሽቶ እንዳይገደል ተሰዶ የወጣ ነው። የኢኮኖሚ ሚግራንቶች ቢኖሩ
በዚህ ላይ መረጃ አሉት ይቀርታል። እኛ ባለን መረጃ እስካሁን ከ5-7% ብቻ ነው በፖለቲካ ምክንያት
ጥናቶች አሉ። ለምሳሌ
መጥቀስ ይችሉልኝ?
ጥናቶቹ መዛዝ ይችላሉ።
ፖለቲካ ማለት ከ3 ሚሊዮን አንጻር
ይገለጻል። ለምሳሌ አቶ ጎበና ያጠኑት ጥናት አለ፣ ዶክተር ያዕቆብ ያጠኑት ጥናት አለ። ሄዶ መጽሐፎችን ማንበብ ይቻላል። ሪያሊቲውም ይሄ ነው። ስለዚህ
በፐርሰንት ላይ አስቀምጡ ልጅ አብዛኛው ማለት ለአንድ ፓርቲ አይመጥንም።
ከ50% በላይ
ያሉት
በፖለቲካ ስደት ምክንያት የወጡ ናቸው። በአሜሪካ ብቻ ከ500 ቀደም እነሱ እንደገ በኖርዝ አሜሪካ ብቻ እኮ ያለው ቀላል አይደለም። እኛ እያልን ያለ ነው የዲያስፖራ ፖለቲካ ስናስብ ከሀገር ኮንሰርን ጋር ቤስትድ ኢንተረስት ጋር አይነጣጠልም። ሶ ይህ ተገፍቶ የወጣው ማህበረሰብ ኮንሰርን አለው። ስለዚህ ያን በዲያስፖራው ማገልገል ያለበትን አገልግሎት ለሀገሩ እንዲያገለግል ይሹ መፈታት አለበት። ይህ ኢንተረስት ምንድን ነው? አገራዊ መግባባት መፍጠር አለብን። አሁን ብልጽግና ከመጣ በኋላ ዳይቨርሲቲዎች ጨመሩ እንጂ አልቀነሱም። አገር ውስጥ ሁሉም ነገር በጣም ነው የሰፋው። የፖለቲካ ተቃርኖም ሁሉም ሰፋ። ብልጽግና እኮ ከዲያስፖራ ያመጣቸውን እኮ ግማሾቹ ታሰሩ፣ ግማሾቹ ሸሽተው ወጡ፣ ግማሹን አንዳንዶቹን ደግሞ ስኮላርሶችን የዩኒቨርሲቲ አስተማሪዎችን በሽብርተኝነት ከሰሳቸው። ህወሓት ያደረገውን ማወጅ በፓርላማ አሳወጀ። ሰው ምንድን ነው ከህወሓት እኮ የተለየ ነገር አገሪቷ ያለው ዲቪዥን ብልጽግና ጨመረው አሰፋው እንጂ ያጠበበው ነገር የለም። በየቀኑ ሰው የሚሞትበት አገር ውስጥ ስለዚህ ዲያስፖራው አገር ውስጥ የምትሞት እህቱ ታሳስበዋለች። ኮንሰርኑ ይህ ነው። አገር ውስጥ ወንድሙ የተገደለ ሪሚታንስ ቢልክ እንዴት ነው ለመንግስት የሚልከው ሳፖርቱን ያደረገው? ሉክ ብልጽግና ከመጣ በኋላ በመላ አውሮፓ ተቃውሞዎች ነበሩ። ብልጽግና ግን ቅድም ሲያብራራ ደጋፊ የማብዛት ነቃፊ ስማተርስ ደጋፊና ነቃፊ እኮ አንዱ ይሹ ነው ራሱ።
ይቅርታ አድርጉልኝና እዚህ ጋር ቅድም መግቢያ ላይም ስታነሳው ነበረ ዲያስፖራው በአፈና ምክንያት አዎንታዊ ሚና ከመጫወት ይልቅ አሉታዊ ሚና ሲጫወት ነበረን ብለሃል መግቢያ ላይ። ሀሳብን መግለጽ መቃወም አሉታዊ ሚና ከሆነ ይሄ በጣም አደገኛ
ስለሆነበጣም
አለፍ ብሎ አደገኛ ስቴትመንት አስቀምጣል። አደገኛ ስቴትመንት አስቀምጣል። የውጭ ሀገር መንግስት አስተቀሪ ጠመዝዙታል በአስተሳሰብ ልዩነት ምክንያት የሚል ከባድ ስቴትመንት አስቀምጠሃልና ይሄ
አያይዤ መልሰዋለሁ። የአመለካከት ችግር አይደለም፣ አያይዤ መልሰዋለሁ። ምናልባት ሀሳቡን ካለመረዳት ነው የመጣው። ሉክ ዲያስፖራ መብቱን ቢጠበቅለት መግባባት ላይ ቢደረስ ለሀገሩ ገንዘብ ይልካል፣ የቴክኖሎጂ ሽግግር ያደርጋል፣ ሎቢ ያደርጋል።
ከፍተኛ ተጽዕኖ ይፈጥራል ለሀገር እድገት። አሁን ግን ምንድነው የሚሆነው? የኢትዮጵያ መንግስት ብር ሲለምን እኮ ለዚህ መንግስት አትስጡት እዛ ሰው እየገደለብን ነው ካለ ተጽዕኖ አለው ማለት ነው። ሉክ ይሄን ነው እሳቸው ያልተረዱት ቅድም የገለጽኩት። ተጠምዝዞ የማይጠቀማል እኮ ፕራክቲካል ኬዝ ማንሳት እንችላለን። መርህ አልባ ነው። ለምሳሌ ዲሞክራቲክ ፕሪንሲፕል ላይ ፎከስ ያደረገ አይደለም። ኤክስ የምትባል ሀገር ዜጋ አስፈላክልኝ ካለችው የኢትዮጵያ መንግስት ብር ካገኝ አስሮ ይልካል። እኔ ራሱ ፕራክቲካል የማውቀው ኬዝ አለ፣ ግን ሜንሽን አላረገም። ለሀገር ሴኩሪቲ መያዝ አለበት ብዬ ስለማምን ማለት ነው። ጠበቃ ስለሆንኩኝ ፕራክቲካል ኬዝ ማንሳት እችላለሁ። ሶ ምንድን ነው አምባገነናዊ ስርዓትን የማስቀጠል ሪስፕሮሲቲ ፕሪንሲፕል ነው እንጂ መንግስት የተከተለው አልቀረፈውም። ይህን ካልቀረፈው ነገ የዲያስፖራው ችግር አይፈታም። የኔ ፓርቲ ነጻነትና እኩልነት ፓርቲ ግን ብዙ አማራጮች ሀሳቦች አሉ። አንደኛው ምንድን ነው መርሃችን ናሽናል ዲያሎግ ነው። ናሽናል ዲያሎግ ማድረግ አለብን። ቱርዜን ሪኮንሲሌሽን ልክ ማንዴላ ባለፈበት ነገር ማለፍ አለብን። እኛ ዘን ዝርዝር ነገሮች አሉ። ለምሳሌ ውጭ ሀገር ላይ ወሳኝ ኩነቶችና የህግ አገልግሎት ዲፓርትመንት እናቋቁማለን። በዚህ ስር በርካታ ነገሮችን እንሰራለን። ይህ የመረጃና የደህንነት ዲፓርትመንት በኤምባሲዎቻችን እናቋቁማለን። የማህበራዊ ግንኙነትና የማህበራዊ ግንባታ የፖለቲካ ተሳትፎ ዲፓርትመንት እናቋቁማለን። ዲያስፖራው በሀገሩ የእውቀትና የቴክኖሎጂ ሽግግር እንዲያደርግ የሚያደርገውን የራሱ የቻለ ዲፓርትመንት በኤምባሲዎቻችን እናቋቁማለን።
ስለዚህ ዲያስፖራ አንድ ሚሊዮን ዶዘንስ ኦፍ ዲፕሎማቶች ትመድባለህ።
የቻለ ነው የምንመድበው።
ሃርድ ከረንሲ
ዲፕሎማሲ የሚለውን እኮ ብልጽግና
እስኪ ንገሩን።
ዲፕሎማሲ እንዴት ነው የሚረዳው ብልጽግና? ዲፕሎማሲ ማለት እኮ ኦፊስ የሚቀመጥ ፐርሰናል አይደለም። ስንት ዲፕሎማሲ እኮ የኢትዮጵያውያን ውጭ ሀገር ያሉት
እንመድባለን ያላችሁ
እንመድባለን። ዲፓርትመንት ያለው ዲፓርትመንት እንመድባለን ማለት እኮ እኛ ያለን እኮ ማንፓወር ኤግዞስቲቭሊ ብንጠቀመው ከየትኛውም ያለ ነገር እንሻላለን በእያንዳንዱ ዘርፍ። ስለዚህ መብቱን ስጠው፣ አስጠብቅለት። አገር ውስጥ እህቱን አትግደል፣ ወንድሙን አትግደል። ሴኩሪቲ ስጠው፣ ራሱ ቮለንተር ይሳተፋል፣ አገሩን ያሳድጋል። በየቴክኖሎጂ አለ። ሌላው ዲያስፖራ በሀገራዊ መግባባት ላይ እንዲሳተፍ ፋሲሊቴት እናደርጋለን። አሁን ተገፍቶ ነው ያለው። ተቃውሞ ማብዛትና ምናምን ብሎ ነው ያለፉት ብልጽግና። ከተቃወመ ብልጽግና ምን ዲያሎግ አላደረገም አላየም። ለምሳሌ ልጥቀስ፣ ብልጽግና ሲመጣ የኬል ዩኒቨርሲቲ አስተማሪ ዶክተር አወል ማን ነው የሚባለው? ለምሳሌ ሰው እኮ በክሪቲክስ የሚታሰርበት ሀገር እኮ ነው። ሰው ፕሮፖዛል ጻፈ ተብሎ እዚህ ፖለቲካል የሀገራችን ፖለቲከኛ ራሱ በሀሳብ እኔ ሀሳብ ስለጻፍኩ ሉክ እኔ ሀሳብ ስለጻፍኩ ኦልተርኔቲቭ ሀሳብ ካቀረብኩኝ ፍርድ ቤት ይቀርብበታለሁ። በብልጽግና ዘመን ታይቶ ማይታወቅ ማለት ነው። ይሄ ኦልተርኔቲቭ ሀሳብ ሽብርተኛ ምናምን አስብሎ ያቀርበኛል ፍርድ ቤት። የህግ ባለሙያ ነኝ፣ ሌጋል ኤለመንቱን አያሟላም። ከዛስ ይታሰራል፣ ፍርድ ቤት ይለቀዋል፣ ፖሊስ ይከለክለዋል። ሶ እዚህ ያለውን ክራይስ ብልጽግና ካልፈታ የዲያስፖራውን ሮል ሊጨምር አይችልም። ስለዚህ ብልጽግና የሄደበት መንገድ የቲፒኤልኤፍ መንገድን እንደ አስፍቶ ነው የሄደበት። የወረሱት ይሄ ነው፣ ብቃት የላቸውም። የወረሱት ይሄ ስለሆነ በዚህ መንገድ ሄዱ፣ አዲስ ነገር አላመጡም። ስለዚህ ሙፎ አውራጅ ሆኑ፣ ሙፎ ነው የሚያወርዱት። ፕራክቲካል ሶሉሽን ግን ለህዝባችን አላመጡለትም። ስለዚህ ብልጽግና ቮት ቢደረግ ይህን ነገር አይቀርፍም። ሌሎች በርካታ ለዲያስፖራ ለሀገሩ መንግስት የተለያዩ ትንታኔዎች፣ ለምሳሌ ዩኒቨርሲቲ የሚያስተምሩ ዲያስፖራዎች ሳይንሳዊ ጥናቶችን እያጠኑ እየተነተኑ ለመንግስት ቢልኩ ይህ ቢመቻች መንግስት ተቀብሎ ቢፈጽመው። ከዛ በተጨማሪ የሀሳብ ልዩነትን እንደ ፍርሃትና እንደ ትሬት መውሰድ አያስፈልግም። የኢኖቬሽን ምንጭ ነው። ዲፈረንስ እኮ የኢኖቬሽን ምንጭ ነው። ፈረንጆች የሚሻሉ እንደዚህ ነው፣ ሀሳብ ያፋጫሉ። በዛ ተቃርኖ ውስጥ ደግሞ ፖዚቲቭ ነገር አወጣለሁ። አመሰግናለሁ። እንግዲህ የኢትዮጵያ ዳያስፖራ ትውልደ ኢትዮጵያዊም ሆነ ኢትዮጵያውያን የሆኑት ለሀገራቸው ምን ያህል ቀናኢ እንደሆኑ የሀገራቸው ጉዳይ ሁልጊዜ የሚያሳስባቸው እንደሆነ ኢዜማ ይረዳል። ስለዚህ በሀገራቸው ጉዳይ ላይ እኩል ሊሳተፉ ሊጠቀሙ የሚችሉባቸውን አማራጮች ማስፋት ያስፈልጋል ብለን እናምናለን። ይሄንን ለማድረግ በሀገር ቤት ያለውን ፖለቲካ ሳናስተካክል በሀገር ቤት በዘር ተከፋፍላ የምትናቆር አገር ይዘን ደካማ የውጭ ግንኙነት የሚኖሩ ተቋማትን እና በእውቀት በአመራር ብቃታቸው ደካማ የሆኑ ዲፕሎማቶችን በየሚሽኖቻችን መድበን ይህንን ማድረግ አይቻልም። ለዛም ነው ኢዜማ አሸንፎ መንግስት ሲሆን ኮንስላዎቻችን እና ኤምባሲዎቻችን ለዲያስፖራ የሚሰጡትን አገልግሎት ማዘመንና ተደራሽ ማድረግን ቁልፍ የፖሊሲ አቅጣጫ አድርጎ ቀርጿል። በውጭ የሚኖሩ ኢትዮጵያውያን ደህንነትን በቅርብ ይከታተላል። ዲያስፖራው ኢትዮጵያውያን በሚኖርባቸው ሀገሮች ስኬታማ ተጽዕኖ ፈጣሪ እንዲሆኑ አቅም በፈቀደ መጠን እገዛ ያደርጋል። በዲያስፖራው መካከል አሁን በአገር ቤት እንደሚስተዋለው በብሔርም በሌሎቹ ምክንያቶች መከፋፈል ወደ አንድነት ወደ ህብረት ሊመጣ የሚችልበትን መንገድ ይቀይሳል። ዲያስፖራው መካከል በሀገር ቤት ካለው ዜጋ ጋር እንደዚሁም ተቋማት ጋር የልምድ፣ የእውቀት፣ የቁሳቁስ፣ ቴክኖሎጂ ትስስሮች እንዲጠናከሩ ያደርጋል። ወደ ኢትዮጵያ መመለስ ለሚፈልጉት ደግሞ አስፈላጊውን የተቀለጠፈ አገልግሎትና ድጋፍ ያደርጋል። ዛሬ በኤምባሲዎቻችን ቪዛ ፓስፖርታቸውን እንኳን ለማደስ እየተቸገሩ ዜግነት የሚቀይሩ ኢትዮጵያኖች እንዳሉ ማመን መቻል አለበት። ዲያስፖራው ኢትዮጵያውያን የሚያደርጉትን ኢንቨስትመንት ሊያሰፋ ሊያበረታታ የሚችል የተለየ ዴስክ በኢንቨስትመንት ኮሚሽን እና በክልሎች ባሉት ያመቻቻል። ዲያስፖራው የጥምር ዜግነት ተጠቃሚ እንዲሆንና ለሀገራችን ኢኮኖሚ የውጭ ምንዛሬ እየላከ የሚያደርገውን አስተዋጽኦ በፖለቲካውም የነቃ ተሳትፎ ሊያደርግ የሚችልበትን እድል በማመቻቸት ዲያስፖራ በፖለቲካ የሚሳተፍበት ሁኔታ እንዲመቻች ያደርጋል። በብልጽግና አመለካከት ዲያስፖራው የሚልከውን የውጭ ምንዛሬ ነው በዋናነት ትኩረት የሚያደርጉት። የሚታለብ ላም አድርጎ የመሳል አለ። እኛ ግን ኢዜማዎች ዲያስፖራ ባህል ላይ
ሆነ በፖሊሲያችን የትኛውን ቦታ ያልተገኘ የሀገር ባለቤት የኢትዮጵያ ፖሊቲ የዓለም አቀፍ ማህበረሰብ ነጸብራቅ የውጭ ግንኙነት ፖሊሲያችን አንጓ አድርገን የምንወስድ እነዚህ ሁሉ ሀገር ግንብ ካፈረስንለት ሀገሩን ይገነባል።
ከቃል በላይ እናንተን የሚገልጻችሁ ተግባር ማንኛውም ሰው በቃል ሳይሆን ተግባር ነው የሚገልጸው። በተግባር እያየናቸው
ዓለም አቀፍ ለህዳሴ ግድብ ዲፕሎማቱ ነው እየታገሉ ያሉት። ገንዘብ አይደለም እየሰጡ ያሉት፣ የሀገር ባለቤትነት ፍቅራቸውን ነው እየገለጹ ያሉት።
በውጭ ከሚገኙት ከ3 ሚሊዮን በላይ ዲፕሎማቶች ምን ያህሎቹ ናቸው ይህን እያደረጉ ያሉት በምንመለከትበት ጊዜ መልሱን ታውቁታላችሁ። እርግጥ ነው በጣም ከዲፕሎማቶቻችን በበለጠ መልኩ የሀገራቸውን ጥቅም እና ክብር ለማስጠበቅ በርካታ ዲፕሎማቶች በዓለም አቀፍ ሚዲያዎች በመቅረብ ሀሳባቸውን የሚያስረዱ የኢትዮጵያን ክብር ጥቅምና ሉዓላዊነት ዲፌንድ አድርገው የሚታገሉ አሉ። ዲፕሎማቶቻችን ግን ከዚህ ሲመደቡ አንድም የብሔር ኮታ ለመጠበቅ፣ ሁለትም ሪታየር በሚያደርጉበት ጊዜ የሚከፈላቸው ክፍያ በውጭ ምንዛሬ እንዲሆን፣ ሶስትም በሚሄዱበት ሀገር የተሻለ ሕክምና ሊያገኙ ይችላሉ ተብሎ ስለሚታሰብ፣ አራትም አገር ቤት ካለው የፖለቲካ ሽኩቻ ገለል ለማድረግ ስለሆነ በውጭ የሚገኙ የዳያስፖራውን በአግባቡ ሞቢላይዝ አድርጎ ክብሩ ነጻነቱ ተጠብቆ በሀገር ጉዳይ ላይ የነቃ ተሳትፎ ማድረግ እንዲችል በሀገሩ የኢኮኖሚ ግንባታ ላይ የሚያበረክተውን አስተዋጽኦ እንዲያሳድግ ማድረግ አልተቻለም። በተለይ በሀገር ቤት በሚከተለው የተሳሳተ ፖሊሲ ምክንያት ዳያስፖራው ያኮረፈም አለ። ከ3 ሚሊዮን በላይ በውጭ የሚኖሩ ዜጎች ይዘን ኢትዮጵያ የውጭ ምንዛሬ በውጭ ከሚገኙ ዜጎቿ የምታገኘው የነ ግብፅን የነ ናይጄሪያን ያህል አይደለም። አንድ ዳታ ጠቅሼ መናገር ፈልጋለሁ። በአሜሪካን ሀገር ብዙ ዜጎች ያሏቸው ሀገሮች እነማን ናቸው በሚል የአሜሪካ ሆምላንድ ዲፓርትመንት ያስጠናው ጥናት አለ። አንደኛ ናይጄሪያ ነች፣ ሁለተኛ ኢትዮጵያ ነች። ነገር ግን በውጭ የሚኖሩ ኢትዮጵያውያን በቀጥታ ወደ ሀገር ቤት የሚልኩት በየአመቱ ከ6 ቢሊዮን ዶላር በልጦ አያውቅም።
ነገር ግን ካርንት ነው እና ከይቅርታ ጋር ይህ የሆነበት ምክንያት ግንብ ስለነበረ ነፃነት ስላልነበረ
የዚህ ፕሮግራም አዘጋጆች ከሁለት ጊዜ በላይ ማቋረጥ እንደማይችል ነው ያለን ፕሮግራም። ትንሽ ስርዓት በያዘ መንገድ ብልጽግናዎች ብትነጋገሩ ጥሩ ነው። ሁለት ጊዜ ነው አቋርጦ መግባት የሚቻለው። እሱን ተጠቅመሃል። ከዚህ በኋላ የተላኩ ማንዋለ ከሁለት ጊዜ በላይ የላካችሁ ልንሰረ እንደዛ ነው የሚለው። ከሁለት ጊዜ በላይ አያቋርጥም ነው የሚለው።
አሁን 20 ሰከንድ ብቻ ቢጠቀሙ
ፕላስ ደግሞ ለምን ያህል ደቂቃ ነው እያቋረጠ የሚገባው የሚለው እሱን ሁለት ጊዜ ግዴ ሁለት ጊዜ ነው ሁለት ጊዜ አቋርጦ ይገባል የተባለው ቢጨቅጨቅ ነው የተላከ ድምፅ ነገር እዛ ነው የሚለው
ምናልባት።
ስለዚህ በአሜሪካን ሀገር በርካታ ዜጎች ያሏት ሀገር ኢትዮጵያ ከናይጄሪያ ቀጥሎ ሁለተኛ ነች። ነገር ግን የውጭ ምንዛሬ ምን ያህል በቀጥታ በሀገር ቤት ይገባል የሚለውን ስንመለከት ናይጄሪያ በአመት እስከ 30 ቢሊዮን ዶላር ይገባል። ግብፅም ከዛ ብዙም ልዩነት የሌለው። የኢትዮጵያ ግን ከነዚህ አገሮች 1/5 ያህል ነው በቀጥታ እየገባ ያለው። ይሄ የሆነበት ምክንያት በሀገር ቤት ያለው ፖለቲካ እጅግ በጣም ዲያስፖራውን ያገለለ በመሆኑ የሀገር ባለቤትነት ስሜት እንዳይኖረው በመደረጉ ምክንያት ቁጥሩ ትንሽ የማይባል ዲያስፖራ ያኮረፈበት ሁኔታ አለ። ይሄንን መንግስት አምባገነን የሆነ ዜጎችን በማንነታቸው እየተለዩ ሲገደሉ ጥበቃ የማያደርግ፣ ንብረታቸው ሲወድም ጥበቃ የማያደርግ፣ እንዲያውም በመዋቅሩ የሰገሰጋቸው ባለስልጣናት ትብብር ጭምር የሚያደርጉበት እና አጠቃላይ አገራዊ የሰላምና የደህንነት ችግሩ ዲያስፖራው አገር ቤት ያሉ እህት ወንድም ዘመዶቹ ጉዳት ላይ እንዲጥሉት በማድረግ እንዲህ አይነቱን አምባገነንና የዜጎችን ሰላምና ደህንነት ማስጠበቅ ተቀዳሚ ዓላማውና ተግባሩ ያላደረገ ገንዘብ እየላክን አናጠናክርም፣ አምባገነንነትን ፋይናንስ አናደርግም የሚል አቋም ያላቸው በውጭ የሚኖሩ ኢትዮጵያውያን መኖራቸው ከግምት መግባት አለበት። ስለዚህ በሀገር ቤት ዴሞክራሲያዊ ስርዓትን ማስፈን ያስፈልጋል። በሀገር ቤት የዜጎችን ደህንነት አስተማማኝ በሆነ መንገድ መጠበቅ ያስፈልጋል። ይህንን በሚናደርግበት ሰዓት ነው ዲያስፖራው የሀገር ባለቤትነት ስሜቱም ይበልጥ እየጨመረ በሀገሩ ጉዳይ ላይ በነቃ ተሳትፎ ለኢኮኖሚያዊ እድገት፣ ለፖለቲካው መዘመን፣ ለኢንቨስትመንቱ መስፋፋት የድርሻውን የሚወጣው። ብልጽግና ይሄን ማድረግ አልቻለም። እዚህ ወገኖቹ የሞተበት ብልጽግናን ወይንም ለመንግስት ብዙ ድጋፍ ሊያደርግ የሚችልበት እድል ጠባብ ነው። ይሄንን ነው መረዳት ያልቻለው ብልጽግና። በአገር ቤትና በውጭ ያለው መጣጣም አለበት።
እሺ፣ እናመሰግናለን። ደቂቃውን ተጠቅሟል። አሃዱ ሬዲዮና ቴሌቪዥን ከአሜሪካ ድምጽ ራዲዮ ጋር በመተባበር ይህንን የክርክር መድረክ ሲያዘጋጅ ተፎካካሪ ፓርቲዎች በተለያዩ ምክንያቶች ከኢትዮጵያ ወጥተው በተለያዩ ሀገሮች የሚኖሩ ኢትዮጵያውያን በትውልድ ሀገራቸው ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ህይወት ውስጥ ገንቢና የነቃ ተሳትፎ እንዲኖራቸው እንዲሁም እነርሱና ልጆቻቸው ከትውልድ ሀገራቸው ፖለቲካዊ ስርዓት ተጠቃሚ ሊሆኑ የሚችሉበትን ሁኔታ በሚመለከት የያዟቸውን የፖሊሲ አቋሞች ማስታወቅና ማብራራት እንዲችሉ በማሰብ ነው። ሁለተኛው ምዕራፍ በዚህ መልኩ ነው ያገባደድ ነው።
ክርክሩን የመሩትን ከአሜሪካ ድምፅ ሰለሞን አባተ፣ ከአሃዱ ራዲዮና ቴሌቪዥን ሊዲያ አበበን እናመሰግናለን። እንደሰማችሁት ክርክሩ አልተጠናቀቀም፣ በነገው ምሽት ይቀጥላል። በተጨማሪም ከዌብሳይታችንና ከፌስቡክ ገጻችን ላይ ቪዲዮ መመልከት ትችላላችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ሰላም፣ በደህና ደሩ። Thank you.